ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀመረ።
የባሪ መለዋወጥም ሊኖራቸው ይችላል። የመደበትም የመንደጫሪቹ ባሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳብ ለምናቀው አጥንት በመጠኑ በይዞታም ሲቀንስብን ማለት ደግሞ የካልሲየም መጠኑ እና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አጥንት ሳስቷል እንላለን።
የአጥንትና የመገጣጠሚያ ሐኪም የሆኑት ዶክተር ፋሲል ንጉሴ የምሽቱ እንግዳችን ናቸው። የቤት ችግርን ለመቅረፍ የሚሸሹ ወጣቶች በደባልነት የሚኖሩበት አገልግሎትም እናስተዋውቃቸዋለን። ሌሎች ወጣት ተኮር ዘገባዎችና መሰናዶችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት እንዲሁም ደግሞ ብርሃን ኃይሉ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በማረጥ እድሜ ላይ የደረሱ ሴቶች በሰውነታቸው የተለያየ አካላዊና ሆርሞናል ለውጦች ይካሄዳሉ። አብዛኛውን ጊዜ በዚህ እድሜ ያሉ ሴቶች ተጨማሪ ቫይታሚኖችና አጋዥ ምግቦችን እንዲመገቡ ቀላል እንቅስቃሴዎችንም እንዲያደርጉ ይመከራል። ቀጥሎ የምናቀርባቸው የአጥንትና የመገጣጠሚያ ልዩ ሐኪም የሆኑ እንግዳችን ታዲያ በተደጋጋሚ ሕክምና ፍለጋ ከተጎዱ በኋላ የሚመጡ እድሜያቸው በማረጥ ላይ የሚገኙ ሴቶች መኖራቸውን ገልጸው በዙሪያ ሴቶች ግንዛቤ እንዲያዳብሩ ይመክራሉ። ሐኪሙ ራሳቸውን በማስተዋል ታውቅ ቆይታችን ጀምራል።
መልካም ዶክተር ፋሲል ንጉሴ ይባላለሁ። የአጥንት ሐኪም የመገጣጠሚያና አርትሮስኮፒ ሰብ ስፔሻሊስት ነኝ። መሰራው በአዲስ አበባ ኢትዮጵያ ቪቭ ሆስፒታል ነው።
እሺ፣ በጣም ነው የማመሰግነው በድጋሚ ዶክተር። እንግዲህ የዛሬው መነሻችን እርስዎ ሐኪም በተሰኘው ገጽ ላይ የለጠፉትን ማሳሰቢያ ወይም ደግሞ ለሰዎች ግንዛቤ ማስጨበጫ ጽሑፍን መሰረት አድርጎ የተነሳ ነው ውይይታችን እና እዛ ላይ እንግዲህ በማረጥ እድሜ ላይ ያሉ ሴቶች ወይም ደግሞ ካረጡ በኋላ ከአጥንት ጋር ተያይዘው ሊያጋጥማቸው ስለሚችሉ ችግሮች መገንዘብ እንዳለባቸው አሳስበዋል። እስቲ እነዚህ ከአጥንት ጋር ተያይዘው የሚመጡ ችግሮች በተለይ በማረጥ እድሜ ላይ ያሉ ሴቶች ላይ የሚከሰቱት ምንድን ናቸው? ከዛ እንጀምር።
መልካም። የማረጥ ወይም ኦስቲዮፖሮሲስ እና ሜኖፖዝ ከሚለው ርዕሳችን ፌስቡክ ላይ ፖስት ካደረግ ነው በክሊኒካችን በተከታታይ በተደጋጋሚ የምናየው ችግር ሲሆን አንዳንድ ሴቶች አጥንት መሳሳት ከጀመረ በኋላ በቀላል የመውደቅ ስብራት ይመከታል እና አልፎ አልፎ ደግሞ ስሜቶቹ ግልጽ ያልሆኑ ስሜቶች ሊኖሩ ይችላሉ። ከዴፊኒሽኑ ብንጀምር አንድ ሴት አርጣለች ብለን ዲፋይን የምናደርጋት ለተከታታይ 12 ወይም ተከታታይ ወራ ሳታይ ስቀር ነው። እነዚህ ተከታታይ 12 ወራቶች የወር አበባ ሳታይበት ከምትቀርበት በፊት የመቆራረጥ ባህሪ በሁለት ወር በሶስት ወር እንደዚህ አይነት የመሆን ባህሪዎች አሉት። እነዚህ ነገሮቹ ኮመንሊ በተፈጥሯዊ ሂደት ሲሆኑ የእንቁላል ማክሮች አካባቢ ያሉትን ሴሎቹ ኦቫሪያን ሴሎች የሚፈጥሩትን ሆርሞን ኤስትሮጂን የሚባለው ሄርሞን መፍጠር ሳይችሉ ሲቀሩ መስራት ሳይችሉ ሲቀሩ የሚፈጠር ችግር ነው። እነዚህ ስሜቶች ለምሳሌ ሆት ፍላሽነስ የምንላቸውን ወይም ደግሞ እጆቻቸውን ፊቶቻቸውን ከወትሮ የተለየ የመሞቅ የመጋል ስሜት ሲሆን፣ ማታ ማታ ደግሞ የማላብ ስሜቶች፣ እንቅልፍ የማጣት የእንቅልፍ ኖርማሊ ሮን ዲስተርባንስ ሊኖራቸው ይችላል። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነጭ ባህሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳ ብለን የምናውቀው አጥንት በመጠኑ በይዞታም ሲቀንስብን ማለት ደግሞ የካልሽየም መጠኑ እና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ሳስቷል እንላለን። ኤስትሮጂን የሚባለው ሆርሞን ቀጥታ የሆነ ኢፌክት አለው። ተጨማሪ ነገር ደግሞ ቀጥታዊ ያልሆነ ኢፌክቱ ከሰውነታችን ለምሳሌ ምግብ የወሰድነውን ካልሽየም መጠን ከአንጀታችን አብዞርብ ተደርጎ ወደ ሰውነታችን እንዲዋሃድ ያደርጋል። ሁለተኛ ነገር ደግሞ ከኩላሊታችን በሽንት መልክ የሚወጣውን የካልሽየም መጠን እንዳይወጣ ፕሮቴክት ያደርጋል። ሶስተኛ ነገር ደግሞ ካልሲቶኒ እና ፒቲኤች የሚባሉትን ሆርሞኖችን አጥንት ለመገንባት የሚያስችሉ ሆርሞኖችን ሴንሲቲቪቲያቸውን ይጨምረዋል። ያ ማለት በቀላል በትንሽ ሆርሞኖች አጥንት የመስራት ባህሪ ይኖረዋል። ስለዚህ ኤስትሮጅን ማረጥ ሲፈጠር የኤስትሮጂን መጠን በሚወርድበት ነገር እነዚህ ሂደቶችን ይዛነፋሉ ማለት ነው።
በጣም ብዙ ጊዜ ታካሚዎች በዚህ ጉዳይ ላይ ጊዜ ካለፈ በኋላ እንደሚመጡ ቀድም ጠቆም አድርገዋል እና በብዛት የሚመጡት ሴቶች ምን አይነት ደረጃ ላይ ሆኖ ነው የሚመጡት? እንዲሁም ደግሞ ኢትዮጵያ ውስጥ በዚህ ጉዳይ ላይ ያለውን ግንዛቤ እንዴት ያዩታል? እሱን አያይዘው ይንገሩኝ።
ከፕራክቲካል ፖይንት ስነሳ ክሊኒኮቻችን ላይ ኦፒዲዎቻችን እና ሕክምና ቦታዎችም ሴቶች የሚመጡት ብዙ ጊዜ አንስፔሲፊክ ወይም ደግሞ የተለያየ ቁርጥማን ባህሪ፣ የመጋጠሚያ ህመም፣ ተጨማሪ ደግሞ የወገብ ህመም፣ እነዚህ ነገሮችን በተደጋጋሚ ህመም በሚፈጥርባቸው ጊዜ ወደ ህክምና ማዕከሎቻችን ይመጣሉ። ግን እነዚህን ከመውደቅ ወር ከአደጋ ጋር የተገናኘ ሳይሆን በተፈጥሮ ይህ የመጣ ችግር ስለሆነ ይህን ነገር ከምን እንደመጣ ለማየት ለማወቅ የሚመጡ ሴቶች ናቸው። ብዙዎቹ ይህን ስሜት በሚገጥማቸው ጊዜ የተለያየ ባህላዊም ሆነ በህክምና መፍትሄ ሞክሮ የስፔሲፊክ የሆነ ህክምና ሳያገኙ ሲቀሩ ሆስፒታላችን ያለውን የአጥንት ደረጃ ለማወቅ ቦን ዴንሶሜትር የሚባለው ስላለው ሆስፒታላችን ያን ነገር ለመገንዘብ ይመጣሉ ማለት ነው። ከፍተኛ አደጋ ያልደረሰባቸው ሴቶች አጥንታቸው ሲሰበር ይህን ነገር ከአደጋው አንጻርና ከስብራት ደረጃ መጠን የሚፈጠረውን ነገር ለመገንዘብ የሚመጡ ሴቶች ሲሆኑ፣ እድሜያቸው ትንሽ ገፋ ያሉ ሴቶች ደግሞ በስብራት መልክ ሽንት ቤት ማዳልባቸው ክትላሉ ስብራት ማይፈጥሩ መውደቆችን ከፍተኛ ስብራት ፈጥሮባቸው የሚመጡ ይሆናሉ።
አንዲት እንግዲህ ወደ ማረጥ እድሜ የደረሰች ሴት ቀደም ብላ እንደዚህ አይነት ችግሮች እንዳያጋጥሟት ማድረግ የምትችላቸው ነገሮች ምንድን ናቸው?
አንደኛ ነገር ያው ችግሩን መገንዘብ ነው። በማረጥ እድሜ ላይ ያሉ ሴቶች እዚህ አይነት ህመሞች ሲኖሩ ባድ ህመም ከመድረሱ በፊት በማረጥ ደረጃ ላይ ሲደርሱ እንደዚህ አይነት ነገሮችን እንደሚመጡ መገንዘብ ሲሆን፣ ሁለተኛ ነገር ደግሞ በየአመቱ የቦን ዴንሲቲ የአጥንት ጥንካሬ መለኪያ የሆነውን ማሽን በየአመቱ ቼክ እያደረጉ የአጥንት ጥንካሬያቸውን ማወቅ ሲሆን፣ በዚህ እድሜ ያሉ ሴቶች የተለያዩ አይነት ኤክሰርሳይዞች እንዲሰሩ እንመክራለን። ለምሳሌ በሳምንት ከሶስት ከአራት ጊዜ በሳምንት ለሰላሳ ለአርባ ደቂቃ የሆነ ቀላል ኤክሰርሳይዞቹ ወክ ማድረግ፣ ጆጊንግ፣ ፈጠን ያለ እንቅስቃሴዎችን ማድረግ እነዚህ ነገሮች በራሳቸው አጥንት እንዲጠነክሩ ያደርገዋል። ሁለተኛ ጡንቻዎቹ ሲጠነክሩ በቀላሉ በመውደቅ የሚፈጠሩትን የመሰበር ሁኔታዎችን ይቀንሳሉ። ሌሎች ነገሮች ደግሞ ለምሳሌ መጋገብ በሳምንት ቤት እንዳፈራው የኢትዮጵያ ኑሮ እንደሚታወቅ ቢሆንም ካልሽየም ይዞታ ያላቸውን ምግቦችን ማዘውተር እነዚህን ወተትና ወተት ተዋጽኦ ያላቸውን አንድ ኩባያ በቀን በመውሰድ 1000 ሚሊ ግራም ይሆን የካልሲየም ማግኘት ይቻላል። የማረጥ ጊዜ እንደደረሰ ካወቁ ቢያንስ እንኳን የካልሲየም ሳፕሊመንቴሽን አንድ ታብሌት 1 ግራም ፐርደይ መውሰድ የሚችሉበትን፣ ሌላ ቫይታሚን ዲ በቀን እስከ 20 ደቂቃ ድረስ የፀሐይ መሞቅ ቢኖር እነዚህ ነገሮችን ሊቀንስልን ይችላል። ከምግቦችን ማግኘት ከምንችልበት ከእንቁላል፣ አሳ እና ወተት ተዋጽኦዎችንም ማግኘት እንችላለን። የአጥንት መሳሳት ደረጃው የሕክምና የሚያስፈልገው ሆኖ ከተገኘ ግን የተለያዩ ሕክምና አይነቶች አሉ። ቢስፎስፎኔት የሚባሉ መድኃኒት፣ ኤስትሮጂን ሳፕሊመንቴሽን፣ የኤስትሮጂን ሆርሞን ሕክምና የመሳሰሉትን ነገሮችንም በማድረግ የአጥንት ችግር ሊፈጠር የሚችለውን መከላከል እንችላለን ማለት ነው።
እሺ ዶክተር፣ በጣም አመሰግናለሁ ስለነበረን ቆይታ።
አመሰግናለሁ።
መሰናዷችን ይቀጥላል። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት ሩሜት በምዕራባውያን ሀገሮች ህዝቦች ዘንድ ተለምዷል። በኢትዮጵያ ታዲያ ይህንን ባህል በማስተዋወቅ ከእለት ተእለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለም አገልግሎት በስራ ላይ ውሏል። አብሮ ከተሰኘው አገልግሎት መስራቾች ጋር ሀብታሙ ስዩም አጠር ያለ ቆይታ አድርጓል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቀርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ወስጄ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማበልጸግ እስካሁን ፕሮፌሽናሊ እየሰራሁ ነው።
ሁለታችንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ በአጭሩ ንገሩ።
እኔ ጋ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተመትቸ ይሄዳ ነበር እና እዛ ስትሄድ ማለም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻ ነበረች ቤት ምናምን ነገር እየፈለገች ነበር እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮር አይዲያ አለ፣ እሷ ትቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። የት ሄጄ የምንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛውን የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ እናደርጋው ከሰውት በደም ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኩሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ ያለን ለምን ማስታወቂያውን በዚህ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚህ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አትሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ ባሁን አትሊስት ለቤት ኪራይና ለቤት ቲቪ ለ ከሚሰሩ ሌሎች ተመሳሳያቸው መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች እያለ አፕዴት ስለሚደረጉ ከረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
ሀሳባችሁን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው።
አሁን እናንተ የጀመራችሁት አውታር ይሄ ማለት ነው። ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛን ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለመጣት በደንብ ያደርጋለሁ። የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው።
ይሄን ከስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደዋናነት የገጠማችሁ የኢንዱስትሪው ፈተናዎች ምንድናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር እንደዛ ሴቲንግ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖረው ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈራል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለኝ።
ኢየሩሳሌም ክንፈና ኦስማን ወለላ፣ ከአሜሪካ ድምፅ አድማጮችና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም እናመሰግናለን።
መሰናደው ጋቢና ቪኦኤ ነው። አማራ ክልል ውስጥ በቀጠለው አለመረጋጋት ምክንያት ጣና ላይ እምቦጭን የማስወገድ ስራ ዘንድሮ ባለመከናወኑ ሐይቁ ላይ አደጋ መደቀኑን ነዋሪዎችና ባለሙያዎች ተናግረዋል። የአሜሪካ ድምጽ ያነጋገራቸው ጣና ዙሪያ የሚሰሩ አርሶ አደሮች አረሙ ፈጥኖ እየተስፋፋ መሆኑንም አመልክቷል። የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን የአማራ ክልል የጣና ሐይቅና ሌሎችም የውሃ አካላት ጥበቃና ልማት ኤጀንሲ ገልጾ ወደ ቦታው ሄደው ለመስራት የክልሉ የጸጥታ ችግር እንቅፋት እንደሆነበት አስታውቋል። በዚህ ዙሪያ አስቴር ምስጋናው ዘገባ አላት።
በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጃርጃራ አባኖ ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሐይቅ ዙሪያ እንስሶቻቸውን እንደሚያሰማሩና ውሃ እንደሚያጠጡ ይናገራሉ። የሐይቁ ሁሉና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከሁለት ዓመት ወዲህ ሐይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ ዓመት ግን
ሐይቁን በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሐይቁ የመቀነስ ባህሪ ስላሳየ እንትኑም ቦጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል ማለት ነው፣ ወሮታል። አሁን በዚህ ዓመት የቀረበትን እዚህ ተክረምት ወዲህ የቀረበትን ምክንያት ልኩን አላገኘነውም። እኛ ምንል እንደው በዚህ በጦርነቱ ምክንያት በጠቡ ምክንያት እንደው ሆኖን ይሆን የሚል ጥርጥር አለን። ሰው ህጉ ያለመረጋጋት፣ ሰው ሰው ጋር ያለመገናኘት በዚህ ባህሪ እንደሆን ብለን ነበር። አሁን ግን ማንኛውም ስራ እየተሰራ እያለ ለጣና ግን ታሳቢነት አልተደረገለትም የሚል ደግሞ ስጋቻ አለ እንደ ሀገር እና እንደ ቦታ ማለት ነው።
ሌላው የዚሁ ጃርጃር አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየአመቱ ባለሙያዎች ከሌላ ቦታ እየሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ።
ቅድሚያ ከዛው ቦታው ለምንገኘው ሰዎች በየቦቱ ማለት ነው ይደወላል። ከተደወለ በኋላ ወደ ስራ ሲገባ ያው ስራ ነውና በሉ የስራ ልንጀምር ነው ግዝን ያልተበላ አካል ይመጣሉ። በዛ አይነት ነበር የሚካሄድ በቡድን እየተዋቀረ ማለት ነው። ዘንድሮ የለም። የዝሆንም የክልል ማመራር አልወረዱ።
የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እንቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ድልነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሂዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። የተባለው መጤ አረም በጣና ሐይቅ ላይ መታየት የጀመረው በ2004 ዓመተ ምህረት ጀምሮ እንደሆነ መረጃዎች ያመለክታሉ። የአረሙን ተጽዕኖ ለመከላከልና የሐይቁን ህልውና ለመታደግ በተለይ ከጥቅምት 2013 ዓመተ ምህረት ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምጽ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእንቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሐይቁን ህልውና አደጋ ላይ ይጥለዋል ሲሉ ስጋታቸውን ገልጸዋል።
ከባለፉት አመታቶች የማስወገድ ስራው በዚህ አመት በተፈጠረ የጸጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠን መለካትም አልተቻለም። አስጊ ነው። እዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለሐይቁ እንጂ በጣም እየፈጠነ ነው የሚሄደው። ሌሎችም ባባሽ ምክንያቶች እንዳሉ ሆኖ በሐይቁ የሚገቡ ገባር ወንዞች አሉ። እነሱ ደለል ይገባል። ይሄ ደግሞ ለእንቦቹ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዘው ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው። ሐይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው። ብዙ ሪሶርስ፣ ብዙ የሰው ኃይል ነው የሚጠይቅ። ይህ ሆኖ እያለ ግን ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ ይስራው በሚል ቸና በማለቱ አረሙ እጅግ በጣም እየሰፋ እየሄድ ነው ያለ። በዚህ አመት ደግሞ ባለመነካካቱ በተለይ መነካካት አለበት። ሲነካካ አይወድም መረበሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል።
ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል።
የአሳ ሀብቱ ከጊዜ ወደ ጊዜ እየቀነሰ ነው ያለ ጥራቱ። አሳውም እዛው እንቦጭ በሚኖርበት አካባቢ የአሳው ጥራት አሁን ጣዕሙ እየቀየረ ነው የሄደው። በአካባቢው የሚገኙ የእጽዋት ዝርያዎችም ከአመት እየጠፉ ነው ያሉ ሙሉ በሙሉ አሁን እንቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢ የሐይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥረት ቢኖርም በኤጀንሲው ግን መንግስት ልዩ ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎችን ርብር የሚጠይቅ ነው።
የእንቦጭ አረም በሐይቁ አዋሳይ በሆኑ 3 ዞኖች 9 ወረዳዎችና በ35 ቀበሌዎች በ4300 ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋን።
የተከበራችሁ ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ በማቀናበር አብረናችሁ ነበርን። በነገው ምሽት እንገናኝ። ሰላም ጤና ይስጥልን። ደህና ደሩ።